በነ ዶክተር ደብረጽዮን ገብረ ሚካኤል የክስ መዝገብ ከተመለከቱት 62 ተጠርጣሪዎች መካከል 19ኙ ክሳቸው በጽሑፍ እንደደረሳቸው ታወቀ። የክሱ ዝርዝር በንባብ አልተሰማም። ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ያሰማናል።
ዶክተር ደብረጽዮን ገብረ ሚካኤል፣ አቶ ስብሐት ነጋንና ወይዘሮ ኪሪያ ኢብራሂምን ጨምሮ 62 ተጠርጣሪዎችን ባጠቃለለው የክስ መዝገብ ከተዘረዘሩት ተጠርጣሪዎች መካከል ለ19ኙ ክሳቸው በጽሑፍ ተሰጥቷቸዋል። ከ62ቱ መካከል በአሁኑ ወቅት በማረሚያ ቤት የሚገኙት 21 ሲሆኑ ሁለቱ ትናንት በዋለው ችሎት እንዳልተገኙ ታውቋል። የመንግሥት መገናኛ ብዙሃን በዘገቡት መሠረት ሁለቱ ተጠርጣሪዎች በችሎቱ ያልተገኙት ስማቸው ለማረሚያ ቤት ባለመተላለፉ ነው። ቀሪዎቹ ተከሳሾች ፍርድ ቤት ያልቀረቡት በትግራይ ክልል ባለው ወቅታዊ የጸጥታ ችግር ምክንያት እንደሆነም ተገልጿል። በዕለቱ ክሱ ያልተነበበበትን ምክንያት ፍርድ ቤቱ ባይገልጽም በዛሬው ችሎት ማንነትን ብቻ እንደሚያረጋግጥና የሌሎቹ ተከሳሾች ጉዳይ እልባት እስኪያገኝ ድረስ ተብሎ በሚቀጥለው ቀጠሮ ይነበባል ሲል ፍርድ ቤቱ ትዕዛዝ እንደሰጠ የተከሳሽ ጠበቆች አስተባባሪ አቶ ሀፍቶም ከሰተ ለቪኦኤ ተናግረዋል። በፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ምክትል ዳይሬክተር አቶ ዮሴያድ ተበጀም ከዚህ የተለየ ምላሽ አልሰጡንም። እስከ ዛሬ በነበረው የፍርድ ሂደት ያጋጠማቸው ችግር ይኖር እንደሆነም ለሁለቱ ተከራካሪ ወገኖች ቪኦኤ ጥያቄ አቅርቦ ነበረ። አቶ ሀፍቶም ከሰተ የሚከተለውም ብለዋል።
በእውነቱ አሁን ገና ነው ወደ መደበኛው የክስ ሂደት የገባ ነው። ከተያዙት ከጥር ጀምሮ ማለት ነው። ከጥር እስካሁኑ ያሳለፍነውን ጊዜ በጣም ከባድ፣ አስቸጋሪ በፍትህ ስርዓቱም የተለያዩ ውጣ ውረድ ያየንበት ከፍተኛ ችግር የነበረበት ነው። በችሎት አመራሩም በሚሰጥ ትዕዛዝም ከፍተኛ ቅሬታዎች ነበሩ። ስለዚህ እጅግ ያዘንበት እንጂ ደስ የሚል የፍትህ ሂደት አላየንም ማለት ይችላል።
እና ይህንን ቅሬታችሁን ተናግራችኋል?
በትናንትናው ዕለት አልገለጽንም፣ ግን በተለያዩ ለምሳሌ በጊዜ ቀጠሮ በነበረው ችሎት፣ ከዛም በቀዳሚ ምርመራ በነበረው ችሎት ለምሳሌ አንዱ ማሳያ የምነግርህ አንድ ዳኛ በጊዜ ቀጠሮ ወቅት 3-4 ወር እሱ ጋር ቆይተን እንደገና ለከፍተኛው ፍርድ ቤት ማስረጃ የሚሆን የሚሰማ በቀዳሚ ምርመራ አድራጊ ፍርድ ቤት ያ ዳኛ ተመልሶ ተሰይሞ ጉዳያችን እንዲታይ ተደርጎ በመርህ ደረጃ ጊዜ ቀጠሮ የሚያይ ዳኛና ክስ የሚያይ ዳኛ የተለያዩ ሰዎች ናቸው። እዚህ ለከፍተኛው ፍርድ ቤት ክሱን ለሚያይ ጥፋተኛ ነህ፣ ነጻ ነህ ብሎ ለሚወስን ፍርድ ቤት የሚቀርብ ማስረጃ በውክልና የሚሰማ ዳኛ የከፍተኛው ፍርድ ቤት አካል ተደርጎ ነው የሚታየው እና ተመልሶ እዛ እንዲታይ ተደርገዋል። ያ ዳኛ እንዲነሳልን ብለን ከላይ ድረስ ባይንት ይቀናል ሰበር ስለሚችለው ዛስቀም የህገ መንግስት ርክ የሚያስነሱ ከፍተኛ የሆኑ ጥያቄዎች ነበሩ። ከምስክር አሰማም ጋር በተያያዘ እሱም እስከ ፌዴሬሽን የህገ መንግስት አጣሪ ጉባኤ ድረስ ሂዶ በሂደት ላይ ነው ያለው።
ከፌዴራል አቃቢ ህግ አቶ ዮሴያድ በተከሳሽ ጠበቆች በኩል በፍርድ ቤቱ ላይ ለተነሳው ቅሬታና ስለ ዳኛ አሳየም በተጠቀሰው ምሳሌ ላይ አጭር አስተያየት ሰጥተዋል።
አሁን እኮ ክሱ ቀርቦ ያለው የፌዴራል ከፍተኛ ፍርድ ቤት ቀድሞ ክርክር እየተደረገ ያለው ስለ አቋያየት ስለ ቀዳሚ ምርመራ ክርክር እየተደረገ የነበረው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ነው። ስለዚህ ፌዴራል የመጀመሪያ ደረጃ ፍርድ ቤት የነበሩት ዳኛ አሁን የፌዴራል ከፍተኛ ፍርድ ቤት አልመጡም። ጉዳዩ በደንብ ተረድቼ ከሆነ ማለት ነው። እንዲህ አይነት ክርክርም ችሎት ላይ አልተነሳም። ከችሎት ውጭ የተነሳ ክርክር ከሆነ መረጃ የለኝም።
አቃቤ ሕግ በዚህ መዝገብ ከ5400 ገጽ የማያንሱ የሰነድ ማስረጃዎችን እንዳቀረበ ትናንት ግን በፍላሽ ዲስክ እጦት ወይንም እጥረት ምክንያት ያልቀረቡ ማስረጃዎችም እንዳሉ ታውቋል። ይህ በፍላሽ ዲስክ የሚቀርበው የድምፅ ከምስል ማስረጃ ትናንት አለመቅረቡ በተከሳሾች መብት ላይ መጣበብ አያስከትልም ወይ ለሚለው የቪኦኤ ጥያቄ አቶ ዮሴያድ ተበጀ ምላሽ ሰጥተዋል።
ይሄ እኮ ያከራከረ ጉዳይ አይደለም። ምንድን ነው ያጋጠመው? ፍርድ ቤቱ በፍላሽ ማስረጃነት የምናቀርባቸው የተለያዩ ተከሳሾች በተለያዩ ጊዜ በተለያዩ ሚዲያ ላይ ቀርቦ ያደረጓቸው ንግግሮች ክስ በማስረጃነት ቀርበዋል። እነዚህ በማስረጃ የተቆጠሩት የቪዲዮ ማስረጃዎች በትላንትናው ቀጠሮ ፍርድ ቤት አልቀረቡም። በትላንትናው ቀጠሮ ፍርድ ቤት አልቀረቡ ማለት የትላንትናው ቀጠሮ ክርክር የመጀመሪያ ቀጠሮ የተከሳሽ ማንነት የሚረጋገጥበት ቀጠሮ ነው። ወደ ማስረጃ አልተገባም። ገና እነዚህ የፍላሽ ማስረጃዎች የሚደመጡት ወይም የቪዲዮ ማስረጃዎች የሚደመጡት መጀመሪያ ክርክር የምስክሮች መስማት ሂደት ከተጠናቀቀ በኋላ ነው። ገና በጣም ከረዥም ጊዜ በኋላ ነው የሚሆኑት በፌዴራል ፍርድ ቤት አካሄድ። ስለዚህ በአጠቃላይ የሚቀርበውን የፍላሽ ማስረጃ ለማቅረብ በርካታ ፍላሾችን ስለጠየቀ ክርክሩም ገና በመጀመሪያ ቀጠሮ ስላለ ምንም ጉዳት የሚያደርስ አይደለም። እነሱም ያን ያህል ክርክር ያቀረቡበት ጉዳይ አይደለም። ገና ያልቀረቡ ተከሳሾች አሉ። ማረሚያ ቤትም ሆነው ገና ተይዘው ያልቀረቡ ተከሳሾች አሉ። ፍርድ ቤቱን በቀጣይ ቀጠሮ አቅርቡ ነው ያለው። ችግሩ ነው ሊነሳ የሚችል አይደለም። ችግሩ ነው ቢነሳም ፍርድ ቤት የምንከራከርበት ግራቀኛችን ወደፊት ቀርበን ነው ጥያቄዎችን የምናቀርበው። ግራቀኛችን
ፍርድ ቤቱ ትናንት በዋለው ችሎት አቃቢ ሕግ ከሚቀጥለው ቀጠሮ በፊት ቀሪ ማስረጃዎችን በጽህፈት ቤት በኩል እንዲያቀርብ አዟል። በሌሎች ጉዳዮች ትዕዛዝ ለመስጠትና ክሱን በንባብ ለማሰማት ለነሐሴ 11 ቀን 2013 ዓ.ም ቀጠሮ ቆርጧል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ